መሰረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። መሰረተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ግንቦት 2 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገሱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገሱ
ረቡዕ ግንቦት 2 ቀን 1254 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ኮሎኔሉ ከናገዛዙ ሲጀመር የኢትዮጵያ ህዝብ ጠላት ነበር። አሁንም ዋናው ጠላት በስልጣን ላይ ያለው አጸያፊ ዘረኛ ቡድን ነው። ይህን አሌ የሚሉት ሁሉ ኢትዮጵያዊነታቸውን በየምክንያቱ የካዱ ብቻ ናቸው። ማንነቱን የጠላ ራሱን የጠላ በሚል ርዕስ የቀረበ የዕለቱ የፍኖተ ዲሞክራሲ ሀተታ ነው። ከዜናው ተከትሎ ይቀርባል። ከዚያም
በዚያን ወቅት ቀርቶ ዛሬም ቢሆን ለውጥን ፈላጊ ኃይል ስርዓቱን ከአሜሪካ ሊያገኝ ይችላል የሚሉ የኢትዮጵያን ታሪክ ችግርና መፍትሄን በተመለከተ በቂና ጥልቅ ግንዛቤ ያላቸው ናቸው ማለት ለኛ ያስቸግረናል። በመሆኑም ያ ትውልድ አገሩን ወዶ ህዝቡን አፍቅሮ እንደ ዛሬዎቹ አስመሳዮች ሆዱን ሳያስቀድም እንደ ዛሬዎቹ ፈሪ ለናቶች በፍርሃቱ ሳይሸነፍ በጀግንነት መስዋዕትነትን ተቀብሏል።
የታሪክ ብረዛ በሚል ርዕስ ከሃማ ቱማ በቀረበ ሰፋ ያለ ትንታኔ የመጀመሪያው ክፍል ፕሮግራማችን ይተናቀቃል። አሁን ወደ ዜናው።
የአገዛዙ ማጎሪያ ቤቶች እስረኛ ማሰሪያ ስፍራ ጠቧቸው ተጨማሪ ቤት እየገነቡ ነው። በአመከሩ የሚፈቱ እስረኞች እንኳን ይፈቱ ለአዲስ ታሳሪ ቦታ ሰፋ ብሎ ይዘጋጅ የሚል እርስ በርሳቸው ጥያቄ ቢያነሱም ማረሚያ ቤቱ በዚህ ምክር አልስማማም ብሎ እንዲያውም ተጨማሪ በአፋጣኝ የቆርቆሮ ቤቶች እንዲሰሩና ከዚያ የተረፉት እስረኞች በሽግሽግ ወደ አባ ሳሙኤል እስር ቤት እንዲዛወሩ አገዛዙ ወስኗል። ፖሊስ ጣቢያዎች፣ የፌዴራል ፖሊስ የወታደር ማሰልጠኛ ካምፖችና መጋዘኖች፣ የድርጅት ፎቅ፣ የምድር ቤት ሁሉ የአማራ ተወላጅ እስረኞች ማጎሪያ ሆነዋል። ለእስሩ ዋነኛ ግብዓት ደግሞ መስተዋቂያ ሲሆን የሚይዙ ባለጊዜ መጀመሪያ የሚያዩት በመስተዋቂያ ላይ ብሔር የሚለውና አማራ የሚል ስም ከተገኘ ቀጥታ ወደ ማጎሪያ ቤት እንደሚወሰድም የዓይን እማኞች ገልጸውልናል። አሳሪ ደህንነቶች መሆነ ፖሊሶች ደግሞ ኦሮሞ፣ አማራ፣ ደቡብ መሆናቸው አስገራሚ ሆኗል። አሁን የአማራ ተወላጅ ምሁራን፣ ጋዜጠኞች፣ ነጋዴዎች፣ አስተማሪ፣ ሊስትሮ፣ ሎተሪ አዟሪ፣ ወዛደር ሁሉ ሳይቀር ወደ ዘብጥያ እየወረዱ ነው። በተለይ ልዩ ኃይልና ፋኖ የነበረ በአደራ እና በአደራ እስረኛ ሆኖ ፍርድ ቤት የማይቀርቡ በፖሊስ ጣቢያ የሚሰበሰቡ የሚከረፉ እንዲሸቱና በበሽታ እንዲጋለጡ ብሎም ራሳቸውን ጠልተው ራሳቸውን በራሳቸው እንዲያጠፉ እየተደረገ ነው። የአማራ አካባቢ ልዩ ኃይል የነበረ ወደ ፖሊስ ማረሚያ ቤት አድማ ብተና የተቀላቀለው አባላት በዚህ ወር ወደ ስልጠና ጣቢያ ልትገቡ ነው በማለት ትጥቃቸውን እንዲፈቱ እንዲያወርዱና እንዲያስቀምጡ ተወስኗል። ቦምብና ተጨማሪ የተተኳሽ መሳሪያዎች በሙሉ ተሰብስበው ወደ መከላከያ እንደሚላክም ቀጠረኛው በአድን ተስማምቷል። ይህ ማለት በአማራ በቀጣይ ለሚደረገው ጦርነት ምንም አይነት መሳሪያ እንዳይኖር ታስቦ መሆኑ ነው። አማራ በአድን በአብን እጅና እግሩን ታስሮ በኦሮሞ መውል ይደፈር መሆኑ ነው። በአድን እጅ እግር መያዝ ብቻ ሳይሆን ራሱ ደፋሪ ነው የሚሉ መተርጉማንም አሉ። የአማራ ባለሀብቶች አብዛኞቹ የባንክ ሂሳብ ተዘግቷል። ክሊኒክ ያላቸው ሆስፒታል የከፈቱ ባለሀብቶች ፋሻ መግዣ እንኳን አጥተው በከፍተኛ እንግልት ላይ ናቸው። አብዛኞቹ ከስራ ውጪ እየሆኑ ነው። ኢንተርኔት በአማራ እንዳይሰራ ተደርጓል። በዚህ ምክንያት ባንኮች አገልግሎት መስጠት እያቃታቸው ስለሆነ አገዛዙ ለባንኮች ብቻ የሚሰራ የኢንተርኔት ሲስተም በአማራ እንዴት ማቅረብ እንደሚችል እየጣረ መሆኑን ተሰምቷል። ከአማራ ብሩና አህሉ ኤሌክትሪኩ ብቻ እንጂ ሳቡ እንደማይፈልግና እርስ በርሱ እንዲተላለቅ በረሃብ እንዲቆራመድ ባገዛዙ ተወስኖ ጂሃዳዊ እንቅስቃሴው ተጠናክሮ ቀጥሏል። ከውጭ ሀገር ወደ ሀገር ቤት የሚገቡ አማሮች በአየር መንገድ ውስጥ ገና ሲገቡ ከብረነክ በሆነ መንገድ እንደሚስተናገዱ ተሰማ። ጓዛቸውን ጠቅለለው ወደ ሀገር ቤት ሀገር አማን ብለው የገቡ አማሮች በሆነው ባልሆነው በልማት ስም በመዋጮ አዋክበው እያስተነገጡ ብዙ ብራቸውን ከከሰከሱ በኋላ ደግሞ አራቁቶ ባዶ እጃቸውን እየሰደዷቸው ወደ መጡበት ሀገር እየመለሷቸው ነው ተብሏል። ወደ ውጭ ዱባይ እንኳን የሚወጡ አማሮች ለትምህርት ለህክምና ለጉብኝትና ለንግድ የሚወጡ ፍዳቸውን በአየር መንገዱ እያዩ መሆኑን ተሰምቷል። በአዲስ አበባ ኦህዴድ እየፈጸመ ያለው ቤት ፈረሳ ከተማውን ምስቅልቅሉን አውጥቷል። የፈረሰ ቤትን ቆርቆሮ እንኳን ለመውሰድ አይቻልም፣ እስከ 50 ሺህ ብር መክፈል አለብህ የሚል የኦህዴድ ጭካኔው ከፈርዖንና ከዲዮቅልጥያኖስም ከፍቷል። የቤት ክራይ፣ የምግብ፣ የሸቀጥ ዋጋ፣ የህክምና፣ የትምህርት ቤት ዋጋ ሰማይ ነክቶ ለመኖር በማይቻልበት ደረጃ ላይ ደርሷል። ነዳጅና ትራንስፖርትም ጣሪያ ነክቷል። የውጭ ምንዛሬ መንግስት ተብየው ራሱ ከጥቁር ገበያ እየተጋፋ መሸመት ጀምሯል። አንድ የአሜሪካ ዶላር 110 የኢትዮጵያ ብር መዘርዘርም ከተጀመረ ሰነባብቷል። ከሁሉ በኋላ ከተሞች ዘረፋ፣ አስገድዶ መድፈር፣ የጭካኔ ተግባር ህጻናትን ማረድ የተለመደ ሀገር አቀፍ ልማድ ሆኗል። ከኑሮው ጋር ተዳምሮ ሰላሙ ህብረተሰቡን መውጫ መግቢያ ተጥቶታል። ወያኔ አሁንም ልክ እንደ 1977ቱ የእርዳታ እህል ሰርቆ በመሸጥ ላይ ነው። ትግራይ በጦርነት ምክንያት ምስቅልቅሉ አወጥቷል። ስርዓት አልበኝነት ተንሰራፍቷል። ስርዓትነት ናኝቷል። የሞተው ሞቶ አካሉን ያጣው በመቶ ሺህ የሚቆጠር ወጣት፣ ያልቆሰለ ነገር ግን በታምር የተረፈ ተማርኮ አሁን እየተለቀቀ ወጣት ለትግራይ ታላቅ ፈተና ሆኗል። ወያኔ በፈጠረው የዘር ትርክት ምክንያት ከአካባቢው ወጥቶ እንኳን ጎረቤት አፋርና አማራ ተሰዶ መኖር እንኳን ባለመቻሉ እንደ ከብት በበረት ታፍኖ ታጥሮ ፍዳውን እየበላ ይገኛል። በኦሮሞ አካባቢ ዛሬም ጭፍጨፋው ተጠናክሮ ቀጥሏል። አዲስ አበባ ጫፍ ሆነ ግተብይ ወዴድ የምር ይሁን የእውነት ያልታወቀ ትርምስ ፈጥረዋል። በሞጆ በመቂ መካከል ውጊያ፣ በአዋሽ አርባ ውጊያ ከተደረገ እንግዲህ ምን ይባላል የሚል መተርጉማን ዛሬም እየተሰማ ነው። ኦሮሞ ከትግሬ ጋር ታሪክ ያለው ባለማግስ ከአፋር ጋር ገጥሟል። ሰሞኑን የአፋር የገበዮች ኃላፊ ኦነግ በጠራራ ፀሐይ ገድሎት ከፍተኛ ግጭት አስነስቷል። ኦህዴድ ከሶማሌም ጋር እየተፈታተሸ ነው። ከሲዳማ ደምት እየተቃባ ነው። ከጉራጌ እየተናቸፈ፣ ከከምባታ፣ ሀድያ፣ ወላይታ፣ ጌዲኦ ጋር በኦነግ የወረራ ስጋት ውስጥ እንዲወድቁ ሆነዋል። ቤንሻንጉል፣ ሐረሬ፣ ድሬዳዋ እና ጋምቤላ በኦህዴድ ኦነግ እየተዋጡ ነው። አዲስ አበባ ሰይፍ ተስሎባታል። ነገሩ እየከበደ መጥቷል። የጅቡቲ ሹፌሮች እየተገደሉ እየተዘረፉ ነው። የሰው እገታ በኦሮሞ ተጧጥፎ ቀጥሏል። የኮሎኔሉ ደጋፊ የነበሩት ሁሉ ሳይቀር አሁን ይይዙትና ይጨብጡት አጥተዋል። መከራው በሁሉም ቤት እንደ ዝናብ ሳያዳላ እየተከፈከፈ ነው። የጤፍ ዘይት ዋጋ አንድ አካባቢ ላይ ብቻ አይጨምርም። ትራንስፖርት አንድ አካባቢ ብቻ አይንርም። ሁሉም አካባቢ እያንኳኳ የገፈቱ ቀማሽ እንዲሆኑ ተደርገዋል። መጪው ጊዜ ከቅዱስ ሲኖዶስ ስብሰባ ጋር ተያይዞ አዲስ የሁከት ፕሮጀክት በአገዛዙ ተነድፈው ወደ ስራ ገብተዋል። ሲኖዶሱን ሶስት ቦታ በመክፈል አማራ እናሳድዳለን፣ ኢትዮጵያንም እናፈርሳለን ብለው የትግሬና የኦሮሞ አባቶች ትግሬውን ወያኔ፣ ኦህዴድ፣ ኦነግ ገጥመው ለአዲስ ሽብር ዝግጅት ላይ ናቸው። ሻሸመኔ ትግሬ ታጋይ እጅ ከፈንጅ የተያዘ ሸርሙጣ የሆነ መነኩሴ ሻሸመኔ ቅዱስ ሚካኤል ቤተክርስቲያንን እንዲያስተዳድር አድርገው እስላሞቹና ወቄ ፈታ ጴንጤዎቹ ከትላንት ጀምረው ሰይፋቸውን ስለው በአደባባይ አይሱዙ ሞልተው ሲያጓሩ ተሰምተዋል። አማራ በባዕዴን ፋኖን በካሃዲ ሽማግሌዎች ቢፈትንም የቆረጡት ትግሉን በጽናት አስቀጥለውታል። ሸዋ ለካሃዲው አገዛዝ የእሳት ረመጥ ሆኗል። ጎጃም በነ ዘገምተኛው ግንቦቴው ጥላውን አበጀ ሴራ ዘመነ ካሴን አስይዘው ህዝባዊ ኃይሉን አፈርሰው ዝም ቢሉም፣ ጎንደር በባዕዴን ፋኖዎች በሰሊጥ ብር ቢካድም፣ ወሎም አድፍጦ ብቻ ተፋጠው ተቀምጠዋል። ከአማራ ህዝባዊ ኮሚቴ የተሰጠ አስቸኳይ መግለጫ። የአማራ ህዝብ የለውጥ አመራር ነኝ በሚለው የኦሮሞ ብልጽግና መራ አገዛዝ በደረሰበት ወደር የለሽ በደል ምክንያት ወደማይቀለበስ ህዝባዊ ትግል ገብቷል። ይህ ትግል የአማራ ህዝብ ሁሉ ትግል መሆኑን ኦሮሞ መራሹ የብልጽግና አገዛዝ ሊያውቅ ይገባል። በተጨማሪም የአማራ ህዝብ ትግል የእኩልነት፣ የዲሞክራሲና የሰብአዊ ክብሩን የማስመለስ እንጂ ሀገር የማፍረስ አለመሆኑን ሁሉም ሊያውቅ ይገባል። የአማራ ህዝብ ለትግል የተነሳው ለዘመናት የደረሰበትን አረመናዊ በደል ታግሶ ነው። አሁን ላይ ያለው በደል ግን ከትግስት በላይ የሆነ በመሆኑ አማራ ታግሎ መብቱን ማስከበር፣ ሀገሩን ማስመለስ እንዳለበት ተግባብቷል። ይህ በአማራ ህዝብ ዘንድ የተደረሰበትን የወል መግባባት የኦሮሞ ብልጽግና ፓርቲ የሚዘውረው አገዛዝ ሊያውቅ ይገባል። በአማራ ህዝብ ትግል ላይ የወጣውን እምርታ ተረድቶ አገዛዙ በድሮ በሬ ማረሱን ካላቆመ ሀገራችን መታመሷ ይቀጥላል። አሁን ላይ የአማራ ህዝብ የጀመረው ትግል ታጋዮችን በማሰርም ሆነ በመግደል የሚቆም አይደለም፣ በሽምግልና ስምም ሊቀለበስ የሚችል አይደለም የሚሉና በርካታ ጉዳዮችን አንስተው ሙሉ መግለጫቸውን አጠቃለዋል። ዜናው በዚያ በቃ።
የረቡ ግንቦት 2 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። ማንነቱን የጠላ ራሱን የጠላ በአሜሪካና አድሃሪ ጸረ ኢትዮጵያ አረቦች ድጋፍ ለስልጣን የበቁት ዘረኞች ራሳቸውን የረሱ ማንነታቸውን የካዱ ከባህር የወጣን የአዞ አሳ ዝርያዎች ነን ያሉ ጨካኝ ነፍሰ ገዳዮች ናቸውና ህዝብ ከነሱ በልዩ ተአምር ኢትዮጵያዊነትን ሆነ ሰብአዊነትን ሊጠብቅ አይችልም አይገባውም። ሲቀደዱ ሲዋሹ ለከትሉንታ የላቸውምና የዓለም አቀፍ ፖሊስ ተቋም ኢንተርፖል በበዚህ ሲሳይን ለመያዝ ተባብሮናል ያሉትን ኢንተርፖል ሐሰት ብሎ አጋልጧል። ጋዜጠኛ ሲሳይ የተያዘው ነጻ ጋዜጠኞችን ለማፈን በተወሰደው እርምጃ ሲሆን በሽብር መከሰሱ የተለመደውና ከወያኔ የወረሱት የሐሰት ክስ ሸርቦ ተቃዋሚን የማጥቃት እርምጃቸው ነው ተብሏል። በሽብር የተከሰሱት ብዙዎቹ ፕሮፌሰር አውግቸው ረዳ፣ ፕሮፌሰር ማረጉ፣ ሰለሞን ልመን፣ ሄኖክ አዲስ፣ ንዋይ ዮሐንስ ወዘተ ተይዘው የተከሰሱት ዘር ተኮር በሆነው ጸረ አማራ ዘመቻ መሰረት እንጂ ከሳሾቹ ምንም መረጃ የሌላቸው መሆኑ የታወቀ ሲሆን የተከዙ ምስክሮችን በማስተናዳት ላይ መሆናቸውም ተጋልጧል። በአፋርና አማራ አካባቢዎች ፍጅት ያካሄደው ወያኔ የፈረሱ በርካታ ህክምና ቤቶች፣ ክሊኒኮች ወዘተ መልሰን አቋቁመናል የተባለው አይን ያወጣ ቅጥፈት መሆኑ ሲጋለጥ መልሶ ማቋቋም የሚካሄደው በትግራይ ብቻ መሆኑ ተጋልጧል። የጠፈውና የሚታየው አሳፋሪ ዘረኝነት ነው። ተረጋግጦ የሚታየው የኮሎኔሉ እብደትና ጸረ ኢትዮጵያነት ነው። ፈረንሳይን ባለፈው ጎብኝቶ የኢኮኖሚ እርዳታ ከፈረንሳይም ከአውሮፓ ማህበርም በጠየቀ ጊዜ የፈረንሳዩ ፕሬዝዳንት ማክሮን በጦርነት በደቀቀችበት አገር ውስጥ በ503 ሄክታር መሬት በ600 ሚሊያርድ ብር አላስፈላጊ ቤተ መንግስት ለመገንባት መነሳት ለእርዱኝ ልመና መንገድ አይጠርግም እንዳለው ምንም እንኳ መግለጫ ባያወጡም ለማወቅ ተችሏል። በመልሶ ግንባታ በተባለው ኮሎኔሉ ቀድሚያ ለቻይና የድሮን አቀባዩ ቱርክና ለህንድ ስለሰጠ አውሮፓውያኑ መቀየማቸውንም ለማወቅ ተችሏል። ያው የቀጠለው ጭፍን ዘረኝነት ነው ባልነው መሰረት ጸረ አማራው ዘመቻ፣ ጸረ አፋሩ ወዘተ እኩይ ሴራ ቢገፋበትም ፋኖና ልዩ ኃይሉ በሚገባ ተጋጥሮ አይቀጡ ቅጣት ስለሰጣቸው ማዘናጊያ እርቅና ፍቅር ሰላምን በለመደባቸው ተቀጣሪዎቹ አማካኝነት ኮሎኔሉ ማናፈሱን ቀጥሮበታል። ኮሎኔሉ ከነገዛዙ ሲጀመርም የኢትዮጵያ ህዝብ ጠላት ነበር፣ አሁንም ዋናው ጠላት በስልጣን ላይ ያለው አጸያፊ ዘረኛ ቡድን ነው። ይህን አሌ የሚሉት ሁሉ ኢትዮጵያዊነታቸውን በየምክንያቱ የካዱ ብቻ ናቸው። አገዛዙ የኢትዮጵያ ዋና ጠላት መሆኑን ከቀን ወደ ቀን በሚወስደው ግልብና ዘረኛ እርምጃ እያረጋገጠ ነው። ከኮሎኔሉ የተሻለ ጭንቅላት አለን ባይ ዘረኞች ራሳቸው በለስ ቀንቶን ያገኘነውን ተረኛነት ሲንደፋደፍ ሊያስበላብን ነው ብለው እየወቀሱት ናቸው። ብዙሃኑ ህዝብ ደግሞ እርግብ መስሎ ተለሳልሶ አደናግሮን ባጭር ጊዜም ይህን ያህል ክፉ ጠላት አይተንም አናውቅ ብለው እስከ መደምደም አድርሶናል እያሉ ነው። በዘመነ ቄሮ በዚህ በዘረኛ አገር ልናጣ ነው ጅል ሆነን ስንተኛ የተባለውንም በመገንዘብ ህዝብ ተደራጅቶ በወያኔ ላይ በመነሳት የኦሮሞ ልዩ ኃይል ወዘተ ተብየው ድምጹ በጠፋበት በመስዋዕትነት ታግሎ ኮሎኔሉን ራሱን አስቦ ከነበረው ፍርጠት አንዳዳነውና መሬቱንም ከወያኔ ቀምቶ እንዳስመለሰ የተረዳነው ነው። አገር ማዳን በቆራጥ ትግል ኮሎኔሉ የፋኖና አገር ወዳዱን ትግል በየሂደቱ ሲሻጠርና ለወያኔ ሊጠቅም ቢጠርም መቀሌን ከመልቀቅ አፋር ቆቦን ከማጋለጥ ፋኖ ያለውን ጭምብሉን ከማደስና አማራው ላይ ከወለጋ እስከ ሸዋ ማሰማራት ድረስ አገር ወዳዶች ጸንተው ስለታገሉ ዛሬ ከፍጅት አቀንቃኙ ጸረ አማራ ወያኔ ጋር በይፋ ቢተቃቀፍም ህዝባዊ ትግሉን ሊያፈን ባለመቻሉ በትጥቅ አስፈችነት ዘመቻ ላይ ይገኛል። በሸኔ ሽፋንም ሰሜን ሸዋ ላይ ፍጅቱን ቀጥሏል። ይህ በእንዲህ እንዳለ የአገር ወዳዶች ግዳጅ ቁልጭ ብሎ የሚታየው ኃላፊነት ከሚታገለው ህዝብ ጎን መቆም ነው። አዛውንት ሳይቀር ፋኖ ተሰማራ ብለው ዱር ሲገቡ አገር ወዳድ ነን እያሉ በውጭም በውስጥም ታሪካዊ ኃላፊነት ራሳቸውን የዘነጉት ሁሉ ታሪክ ይቅር አይላቸው። የቻለ ከጎናቸው መሰለፍ፣ ያልቻለ ደግሞ ሙሉ ድጋፉን ለታጋዮቹ ማድረግ አለበት እንጂ በተልፈሰፈሰ ምክንያት ጀርባ ተደብቆ በተጨባጭ የአረመኔው ኮሎኔል ተባባሪ መሆን የለበትም። ዘረኛው የኮሎኔሉ አገዛዝ ይውደም። ኢትዮጵያ ለዘላለም ትኖራለች። የታሪክ ብረዛ ለወኔ ይጣፍጥ እናምሮ አይጥም። በሃማ ቱማ ያልነበረ ያርዳ የተባለ ይመስል ያልነበረ ያውራ የተባለ ይመስል የነነበር ኖሬ አገሪቷን ሞላት የነበረው ሳይሆን ያልነበረው በላት። ያልነበረ ያፈርሳል የተባለው ቀርቶ መከራችን ሆኖ የነበሩት ማፍረስን ተያይዘው ታሪክን ሲበርዙና ሲያፋልሱ መመልከት በምግብ ፈንታ ቁርስ ብቻ ሆኖብናል። ወደ ኋላ ዞራችሁ ታሪኩን አትዩ የሚሉ ብቅ ማለታቸው ምስጢር አይደለም። ይህን ባዮቹ ግን ትናንት ሳይሆን የዛሬ 100 ዓመቱን ያውም በሐሰት እየጠቀሱ ለመሬታችንና የዱር አራዊታችን በወራሪ አማራ ተበዘበዘ ጠፋ ብለው ወጣቶችን በተለይም አርሶ አደሮችን በሐሰት ታሪክ በርዘው ለጥበትና ለጥፋት ማስተለፋቸው የሚታወቅ ነው። ወያኔና መሰሎቹ ከተመሰረቱ ጀምሮ የህዝብን እይታ ወደ ኋላ እየጎተቱ በማንሸዋረር ጥላቻን አራግበው መጓዛቸው የሚታወቅ ሐቅ ሆኖ ሳለ ዛሬ ወያኔነታቸውን ሳይሆን ከመለስ ጓደኝነታቸውን ሰረዝን የሚሉ ግለሰቦች ትላንት ለፈጸሙት ወንጀል ከህዝብ ይቅርታ መጠየቅ የማይችሉት ሸክም ሆኖባቸው ያለፈውን እርሱት ይሉናል። ሌሎች ደግሞ ያለፈው ከተነሳማ ወንጀለኛ ሁሉ ከወያኔ ጎራ አይከዳምና ዘመን በላቸው ሲሉ ይማጸናሉ። ታሪኩን የረሳ ስህተቱን ይደግማል ከመሆኑ ሌላ የወላጅ ገዳይን አባዬማዬ ብሎ መሳምንም ሊያስከትል ይችላልና ታሪክን እርሱ የሚለው ሰበካ ከቶም አይበጅም። ይህ እንደ መግቢያ ይሁንና ታሪክ አይበረዝ የሚለውን መፈክር ዳግም ማስተጋባት ግድ ሆኖ የሚገኘው በታሪክ ብረዛ የተጠቃውን የፈረደበትን ድርጅት ማለትም ኢሕአፓን ለመከላከል ብቻ ሳይሆን ታሪካችንን ካልጠበቅን ትግላችንም ሊደናቀፍና ለረጅም ጊዜ ለወያኔ ተገዥ ሆነን ልንቆይ ስለምንችል ነው። ታሪክን ማስታወስ ሐሰት ሐቅን እንደ አፍን ነቅቶ መከላከል ስንልም ቂምን እንደ ጽጌረዳ ተክል ውሃ እያጠጣን እናቆይ ለማለት አለመሆኑ ግልጽ ነው። መርሳት ሌላ፣ ይቅር ማለት ሌላ እንዲሉ ታሪካችንን መለስ ብለን ስናይ ህዝባችን ያለፈበት ሂደት ከነበረው ጊዜና እድገት ደረጃ ጋር ተዛምዶ መገምገም ያለበት መሆኑ መካድ የለበትም። አጼ ቴዎድሮስን ወይም አጼ ምኒልክን በዛሬ መነጽር አይቶ ለማውገዝ መነሳት ትክክል አይደለም ስንል ደጋግመን አሳስበናል። በተለይም ገምጋሚና ወቃሾቹ ራሳቸው ዛሬ ባለንበት ምዕተ ዓመት የድሮ ጨለንቆ ያሉትን በአሶሳና በደኖ እያጀቡና በአርባ ጉቡ እያደመቁ እያየናቸው
ከዚያም ሌላ ባልሆነና ባልተሰራ መሰረተ ቢስ ክስ ሲቀርብ ደግሞ አግባብ አይሆንም ማለት ይቻላል። ወያኔ ለአባላቱ ስለ ኢትዮጵያ ታሪክ ሲያቀርብ የነበረው ሐሰት ፍሬ ወለደ እንደነበር ሰምተናል። ዛሬ ከነ ወንጀሌ ንስሐ ባልገባም ኢየሱስ ተቀበለኝ ብሎ የሚቀባጥረው ታምራት ላይኔም እሄደን ብሎ በወያኔ ታቅፎ ሲባርክ በሻቢያ የሜዳ ራዲዮ ባጼ ምኒልክና በጀግናው አሉላ አባነጋ ላይ ሲያወርድ የነበረውን አሳፋሪና ውሸት አዘል ወርጅብኝ ዛሬም የምንረሳው አይደለም። በወያኔ ወንጀሎችም ቀጥተኛ ተባባሪ ሆኖ ሳለ አሌ ብሎ ይክዳል። ገንዘብ መስረቁ ያደባባይ ሚስጥር ሆኖ እያለ አይኑን በጨው አጥቦ ይክዳል። ድንቄም ሃይማኖት በኢትዮጵያ ወይ በፈረደበት አማራ ቀኝ ተገዛን ወይም አሁንም በዚህ መንገድ እየተገዛን ነው የሚሉትም ከታሪክ መጣላታቸው ግልጽ ነው። የተሳሳተ ዓላማና ተልእኮን ከግብ ለማድረስ ታሪክን ማዛባቱና መበረዙ ለሚመለከታቸው አስፈላጊ ነው። ወያኔ የኢትዮጵያን ህልውና ለመሸርሸርና ህዝብን ለመከፋፈል የህዝብን ታሪክ መበረዙ ያስፈልጋል። ሀቅን ተናግሮ ሊከፋፍል ስለማይችል አዲስ የሐሰት ታሪክ መፍጠር ነበረበት። በአሁኑ ጊዜም ሳይታክት ይበርዛል፣ ይከልሳል። ግራዚያኒ መንግስቱ በጊዜው ኢህአፓን ከህዝብ ለመነጠል ሐሰት በሐሰት ከምሮ ድርጅቱን በመወንጀልና በመክሰስ የነዛው ሁሉ ዛሬም ባንዳንዶች እየተስተጋባ መሆኑ ይደመጣል። ውሸት ሲደጋገም እውነት ይመስላል ያለው የሂትለር የፕሮፓጋንዳ ኃላፊ እሱም ዶክተር ነበር። ደቀ መዝሙሮች ዛሬም ብዙ ናቸው። በተለይ በአማራው ህዝብ ላይ ጠባቦች በየፊናቸው የረጩት የሐሰት ቅስቀሳ ባያሌ ፈረንጆች አሁንም እየተስተጋባ ነው። መጥፎ ወሬ ይበራል፣ መልካሙ ይተኛል ብለዋል ወላጆቻችን። መልካሙ ከተኛ ግን እስኪነቃ አገርን መቀማት ሲከተል ይችላል። ታሪኩን የረሳ ቅርሱን የዘነጋ የሞተለትንም ያልሰጠ ምስጋና ጠላት ይገዛዋል ባሪያ አርጎ ቀጥቅጦ ማን ሊያዝንለት ይሆን እሱ ራሱን ጥሎ። ስለዚህም ታሪክ አይበረስ ስንል አገርን የመከላከል እርምጃ መሆኑ መታወቅ አለበት። ታሪክ አይበረስ ብለን ስንነሳ ደግሞ አንዳንዶች ጥላቻ ነዛችሁ፣ ምሁራንን ዘለፋችሁ፣ ታዋቂ ገሌን ደፈራችሁ ብለው በመወንጀል ብዕራችሁ ይንጠፍ፣ ጉሮሯችሁ ይዘጋ፣ ምላሳችሁ ይታጠፍ ይሉናል። ከምቧጮ ለሰሩት ታቦት ይሁን ጣዖት ሁሉ ስገዱ ባይ ናቸው። ታሪክ ሲበረዝና በደም የተገኘ ቅርስ ከትቢያ ሲጣል ዝም በሉ መቼም ማንም ንቁ ዜጋ ሊቀበለው የሚችል ግሳጼ ወይም ምክር ሊሆን አይችልም። በተለይ በአሁኑ ጊዜ የወግ አጥባቂነን በሚል ሽፋን ኢትዮጵያዊነን በሚል ጭምብል የትውልድን ተጋድሎ ሊያደባዩና የመጪውንም የትግል ይዘትና አቅጣጫ ሊያስቱ የተነሱ በዝተው እያለ ከሁሉ በፊት ግን ምሁር ስንል በሆነ የፈረንጅ የትምህርት ቤት ፊደል ቆጥሮ ዓመታት ቆጥሮ ታርጋ የተለጠፈበትን ወይም የምስክር ወረቀት የተቀበለውን ማለታችን እንዳልሆነ መታወቅ አለበት። መማር ራሱ አጉል ጥንቆላ ከመሆን ላያልፍ እንደሚችል መለስም ባለ ዲግሪ ነውና ያየነው ነው። መማር ለጠባቦች መንጋ በሎሌነት አድሮ በወገን በሀገር ላይ መጨከን ከሆነ ይቅርበኝ ልደንቆር ይቅር ባልማረው ተማረ የተባለው ሰው መሆን ካቃተው የተባለውንም እንድንደግም ይጠይቀናል። ምሁር ስንል አዋቂ ከሆነ አዋቂነት ደግሞ ቢያንስ ሐቀኝነትን ማጠቃለል አለበት። ለሆድ ሳይሆን ለሀገር ጥቅም ቅድሚያ መስጠት፣ ሐቅንም በተመለከተ ደፋር መሆን፣ አገር ወዳድ መሆን፣ ሐዋርያ አርአያ መሆንን ይጠይቃል። በኢትዮጵያ ተጨባጭ ሁኔታ ምሁር የምንለው የጋን መብራቱንና ከትግል ርቆ ውሃ ገብቶ ያውም የአባይ ሳይሆን የዋሽንግተኑ ፖቶማክ ውስጥ የሚያደባውን ሳይሆን የሀገርና የሕዝብን ሰቆቃ ሰምቶ አለሁላችሁ የሚለውን ነው። ስንቱ አዋቂ ኢትዮጵያዊ አራሽ ሆኖ ባዕድ አገር ታክሲ ነጂ ዘበኛ ሆኖ በኢትዮጵያ አንገቱን ደፍቶ እየኖረ መሆኑን እናውቃለን። አንድ ጀግና ትውልድ ለሀገር ብሎ ሲወደቅና መስዋዕትነት ሲከፍል በቦታው ያልተገኙ ዛሬ ተመልሰው ያንን ትውልድ ሊቀጠቅጡ ዘመቻ ሲከፍቱ በዝምታ ልናልፍ አይጠበቅም። ስለዚህም ሁሉን በተለይም ቀንደኛውንና መድረክ አጣባቢውን በየስሙ ከነ ታሪኩ ጠቅሶ አጥዋሽ ታሪክን አትበርስ የህዝብን ቅርስ አታቆሽሽ ማለት አለብን። ይህ የሚያስቆጣቸውና ቅር የሚያሰኛቸው ካሉ ይቅርታ ልንጠይቃቸው ባይጠብቁ ይሻላቸዋል። ዛሬ ባህላችን ለባርነት አመቻቸን ብለው በደፈናው በድፍረት የሚናገሩት ፕሮፌሰር መስፍን ለዚሁ የብረሳ ዘመቻ ዋና አቀንቃኝ ሆነው ቆይተዋል። ለረጅም ጊዜ ባክብሮት በሚይዛቸውም ለታገል የተማሪዎች ጋዜጣ አማካሪ አልሆንም ብለው ያኔ ጥንት ካስገረሙን ጊዜ ጀምሮ የአሜሪካንን ፖለቲካ ደግፈው ክርክር ከገጠሙን ከያኔ ጀምሮ ደርግን ስልጣን ለሲቪል አትልቀቅ ብለው ካስተነቀቁና ጠመንጃው በጅ ነው ብለው መከሩ ከተባለ ጊዜ ጀምሮ የሽማግሌ መንግስት በሚል ፈሪጥ ደርግን በመጨረሻ ለወያኔ ለማዳከምና ለማመቻቸት የተጫወቱትን ሚና ስናጤን እነ ፕሮፌሰር አስራት ለግንጠላ እጅ አንሰጥም ብለው ጸንተው ሲቆሙ እሳቸው ከመለስ ዜናዊ ጋር ተሞዳምደው ልጆቼ ወዘተ ብለው መክረው ኢዲያቅን ደም የጠማው ብለው አውግዘው ኢሕአፓ በነጭ ሽብር ለፍርድ ይቅረብ ብለው በወያኔ ተይዘው የጠፉትን የኢሕአፓ መሪዎችና አባሎች ጉዳይ ባነሳ መብረቅ ይምታኝ ብለው በሰላማዊ ትግል አባወራነት ሽፋን ጸረ ወያኔውን የትግል ሙከራ ሁሉ አውግዘው ቅንጅትን በመከፋፈል ሚናቸውን ተጫውተው ወዘተ ያደረሱትን ተከታታይ ጉዳይ ስናይና በተለይም እሳቸው ጠባይ አሳምረው ከደርግ ጋር ተቻችለው ሲኖሩ በግብ የተረሸነውን ወጣት ትውልድ ነጋ ጠባት ያወግዙትን ሰማ አልበስቶም ፕሮፌሰር መስፍን ዝም አይነት ዝም ዶክተር በቃ ልንላቸው ይገባል። የታገለውንና እየታገለ ያለውን በማውገዝና በማጥቃት እሳቸው ወደዱትም ጠሉትም ሚናቸው የህዝብን ትግል ማዳከም መሆኑን መንገርና የተያያዙትን የታሪክ ብረዛ ለባርነት ያመቻቸን ባህላችን ሳይሆን በቅድሚያ የእሳቸው አይነቱ አፍራሽ ቀስቀሳና ድርጊት ነውና አቁሙ ማለት ተገቢ ነው። እሳቸው መባልን በራሳቸው ተጻረውታልና በሰልፋቸው መሰረት ሊመዘኑ ያሻል። ፕሮፌሰሩን ጣዖት ያደረጉ እየየን በቀልጡ የምንገረም አንሆንም። ሩቅ አገር ያስዋሻል እንደተባለው ሌሎችም በዚያ ትውልድ ላይ ከመዝመታቸውና ታሪክን ከመካዳቸው ባሻገር ዛሬም ትግሉ ቀና መንገድና መሰረት እንዳይዝ አወቅን ብለው ሎሌነትን እና ውጅምብርነትን ይሰብካሉ። አንድ ሰሞን ስልጡን ፖለቲካ በሚል ሽፋን ጸረ ወያኔውን ትግ በእጅ መስጠት ሊፈርጁ የሞከሩ እንደነበሩ እናስታውሳለን። በዓለም አቀፍ ደረጃ በፊልም ሰሪነታቸው የታወቁት አቶ ኃይሌ ገሪማ በቅርቡ ያበረከቱት ጤዛ የሚለው ፊልማቸው በዓለም አቀፍ ደረጃ አድናቆትና ሽልማት ያገኘ መሆኑ ይታወቃል። ከዚህ ተያይዞ ግን የሰጧቸው ልዩ ልዩ ቃለ መጠይቆች ለአዲስ አበባው ፎከስ መጽሔት ለፌስፓኮ ወዘተ ግን ያን የታገለውን ትውልድ በአገር አጥፊነት የሚወነጅል ነው። ስለ ቀይ ሽብር የማውቀው የለም ቢሉም ስለማያውቁት የምኒልክና ጣይቱ ፍቅር ግን ፊልም ልሰራ እፈልጋለሁ እያሉ ፊልማቸው ያን የቀይ ሽብር ሰለባ የሆነውን ትውልድና ድርጅት ያክቸለችላል። ትግሉና ሽብሩ ሲካሄድ አሜሪካ የነበሩት አቶ ኃይሌ በዚህም ፊልማቸው ቢሆን የታገለው ትውልድን መስዋዕትነት ስህተት ብለው የተሳሳተ ግንዛቤን ለአዲሱ ትውልድና ለባዕዳን ያስተላልፋሉ። ፖለቲካ አልወድም፣ ፖለቲከኞች ሁሉ ውሸታሞች ናቸው፣ ፈሪ ነኝ፣ ጠመንጃ መያዝና መተኮስ አልወድም ወዘተ በሚል መልሶችን የሰጡት አቶ ኃይሌ ገሪማ ያን ያልፈራ ትውልድ ግን የባዕድ ርዕዮትን ይዞ ኢትዮጵያን ሊያጠፋ ታገለ ብለው ያወግዛሉ። ባለፈው ፊልማቸው ጎንደር ተጉዘው ህዝብ ዘመድን ሲጠይቁ ይሃፋ ተብሎ እገሌ ተገደለ ሲሏቸው በታች በእንግሊዝኛ ሲተረጉሙ ይሃፋ የተባለውን ሳይጽፉት ሲያልቁም ታዝበናል። ጭፍን ጥላቻ ለምን? ያ ትውልድ የተሰዋው አገሩን ጠልቶ ነው ብሎ መዋሸት ለምንስ አስፈለገ? ሀገር ከጠላ ህይወትን ለምን ሰው ይገብራል? ያ የኔ ቢጤ ሁሉ ጥቅም አግኝቶ ድርጅቱንና ትውልዱንም በሐሰት መክሰሱ ለምንድን ነው? ታሪኩን ካላወቁ ለማወቅ መጣር አይሻልም ነበር? ለራሱ አያውቅ ሰው አይጠይቅ ከመባል ያድን ነበር። አቶ ኃይሌ ከኢትዮጵያን ጻፍ ሲገመገሙ ታሪክን የሚበርዙና ለሐቅ ተገዥ ያልሆኑ ጀግናን ወቃሽ ናቸው። በሳቸው አይነት ደግሞ በካናዳ ነዋሪና ዜጋ የሆነ ነጋ መዝለቂያ የተባለ ጸሐፊ በካናዳ መንግስት ሽልማት ባገኘበት ግን እሱ ሳይሆን አንዲት ፈረንጅ ጻፈችው በሚል ውዝግብ በተነሳበት የእንግሊዝኛ መጽሐፉ የህይወት ታሪኬ ብሎ አደራ እንዳስቆ ፈጠራውን ቢያቀርብም ለለውጥ የታገለውን ትውልድ በጅምላ የምሁር ወንበዴ ኢንተሌክቹዋል ታግስ ብሎ ከማውገዙ ሌላ በጅጅጋ ኢሃፋ ባል ሲመለምል አንዱን ይመጣና ባልኩን ተብለሃል ሲል አልፈልግም ካልክ ወዲያው በጥይት ይደፋሃል ሲል ዋሽቷል። ይህ በተጨባጭ በትግል ያልተሳተፈና ያልጻፈውን መጽሐፍ ጻፍኩ ብሎ ለቅሌት የተጋለጠ ግለሰብ አጼ ምኒልክንም በጭፍን መንቀፍና ይህን ሁሉ ውሸት ማቅረብ የተገደደው እንኳን ኢሃፋ የሰፋም ቢሆን አባል ካልሆንክ ብሎ በዚያው ሲረሽን አልሰማንም በትግሉ ጊዜ ሚናው ባዶ በመሆኑ አማራ በምዕራብ ሶማሊያ ነጻ አውጪ ግንባር ገብቶ ታገለ የሚለውን ቀልዱን ትተን ሀፍረቱን ለመደበቅ ሳይሆን አይቀርም ብሎ መገመት ቢቻልም ጥፋቱ ግን በቀላሉ የሚታለፍ አይደለም። ሌላ ቅጥረኛ ፈረንጅ ፒተር ሽዋብ የተባለም ደርግን ለመደገፍ ሲነሳ በዚያ ታጋይ ትውልድና ኢሃፋ ላይ ያሰራጨውን የፈጠራ ወሬና ክስ የምናስታውሰው ነው። የኢትዮጵያን ታሪክ በተመለከተም የኤርትራ እንቅስቃሴን ደገፍን ያሉ ባዕዳን ጸሐፊዎች የሽንድለር ሊስት የተባለውን ታዋቂ መጽሐፍ የጻፈው ቶማስ ኬኔሊ፣ ዳን ኮኔል፣ ሟቹ አብዱራህማን ባቡ ወዘተ፣ ኦነግን ደጋፊዎች እነ ፒተር ኒግሊ፣ የጀርመን ቄሶች ሱዛን ሆሎኮም ወዘተ፣ የወያኔ አፈቀላጤዎች ሁሉ የጻፉትና ያሰራጩት አባይ ደረቀ ሐሰትና የታሪክ ብረዛ በጣም ብዙና ጎጂም ነው። ለብዙዎቹ መልስ ለመስጠት በየጊዜው የሞከርን ቢሆንም ግዳጁን ተካፋዮች በማነሳቸው ስራው ገና አልተሰራም። የሀገር ታሪክ ሲካድ አሌ ብሎ ከመነሳት ይልቅ በራዦቹን ማጀብና በዚያ ትውልድና በታገለው ድርጅት ላይ መዝመቱ የተመረጠ ይመስላል። በአሁኑ ጊዜ ታሪክን በማጣመምና በዚያ በታገለ ትውልድ ላይ በመዝመት ግንባር ቀደሙን ቦታ የያዙት በዚያ ትውልድና በኢሃፋ ላይ ወንጀል የፈጸሙት መሆናቸው የሚታይ ነው። በአንድ በኩል ከማንም በላይ ኢትዮጵያን አፍቃሪ ባህሏን ወዳጅ ሆነው በመቅረብ እና ጭራሹንም ጨርቃቸውን የጣሉ ወግ አጥባቂዎች ሆነው በመለፈፍ ያ ትውልድ የባዕድ ርዕዮት አምጥቶ አገርን ጎዳ፣ ፍጅት አመጣ ብለው ይከሳሉ። ያ ትውልድ የተፈጀው ባረመኔው ደርግ አገዛዝ ሆኖ ሳለ እነሱም ራሳቸው የዚሁ አገዛዝ ነፍሰ ገዳዮች ወይም ታጣቂ ካድሬዎች እንደነበሩ እየታወቀ ከመቅጽበትም ከአጼው አገዛዝ ደጋፊነት ወደ የቀይ ቀይ ማርክሳዊ ሌኒናዊነት ተቀየርን ብለው ሲምሉ ያልተደመጡ ይመስል አንዲት የንስሐ ቃል ሳያሰሙ አጥፍተን ነበር ሳይሉ ያን የፈረደበትን ትውልድ በቃልና በመጽሐፍ ይወነጅላሉ፣ በየድረገጹ ያብጠለጥላሉ፣ በፓልቶክ መድረካቸው ይከሳሉ። የእነዚህ አይነቶች ታሪክ በራዦች ዋና ምሳሌ የደርግ ኢሰፓ ታጣቂ ካድሬ የነበሩት ፕሮፌሰር መሳይ ከበደ ናቸው። ስም አይጠሬ ነፍሰ ገዳዮች፣ ጨካኝ ካድሬዎች፣ ነጻ እርምጃ አራማጆች ወዘተን ደግሞ ዛሬ በየብሔረሰቡ ድርጅት ሳይቀር ገብተው ቢደበቁም ሊከሱ ሲወራጩ ማንነታቸውን ማጋለጣቸው አልቀረም። ዝምታም ጸጸት ነው ቢባልም እነዚህ ጉዶች በእነሱ ብሶ ከጭፍጨፋቸው የተረፈውንና አዲሱን ትውልድ በታሪክ ብረዛ ሊያቆስሉት ይጥራሉ።
ተምሮ የተማረ ለሀገር ይጠቅማል። ያኔ የተማረ ወገኑን ይረዳል። የዘንድሮ ትምህርት ግቡ ተለውጦ ተምሮ ማደንቆር ሆናሉ ተልቆ ክለኞቹ ለየት ባለ መንገድ ታሪክን እየበረዙ ያሉት ደግሞ ቀደም የፖለቲካ ታሪክ ጭራሽም የሌላቸውና ከየፈረንጅ ዩኒቨርሲቲ ዲግሪ ተረክበናል በሚል ለስማቸው ቀጽል ለጥፈው አሊያም ስማቸውን ሳይቀር ፈረንጅኛ ቃና ሰጥተው ፖለቲካ ሊያስተምሩን የተነሱትና ገና ሀሲሉን በዚያ ትውልድ ላይ መዝመቱን የመረጡት ናቸው። እነዚህ ብዙዎቹ የሀገራቸውን ታሪክ ጠንቅቀው ያላወቁ፣ የተካሄደው ትግል ምን ይዘት እንደነበረው ያልተረዱ፣ በጸረ ወያኔው ትግል የተከፈለውን መስዋዕትነት ሊያከብሩ ቀርቶ ሊያወግዙ የሚዳዳቸው፣ ስለ ወያኔ ማንነት ከግልጽ ነባቢትና የታባቱ ባሻገር በሚገባ የማያውቁ፣ አሜሪካ ነጻ ያወጣናል እንጸልይለት እንለምነው ባዮች፣ ካለፈው ተመክሮ ለመማር ቅንጣትን ፍላጎት የሌላቸው፣ አገር አገር ቢሉም ፈረንጅ አምላኩ የሆነ የባዕድ ገደል ማሚቴዎችና የኔቢቴውን ብዙሃኑን ህዝብን የሚንቁ ምርጥነት የሚሰማቸው ግብዞች ናቸው። ሳያውቁ የሚጠሉ ናቸውና ያን ትውልድ ማውገዙን ስራዬ ብለው ተያይዘውታል። አዲስ የሰለጠነ ፖለቲካ ልናሰፍን ነው። ማህይማን ሁሉ አድምጡን። ከስሙ በፊት ማዕረግ ቅጽል ያለጠፈ ከአጸደ መቅደሱ ይውጣ፣ ለዘላለም ዝም ይበል ወዘተ ይሉና ጸሎትና መለላ አሜሪካ ውጭ ጉዳይ ሚኒስቴር በርከክ ብሎ አድህነነ ከማቱ ሰውረነ በምረቱ በቡሽ ዛሬ ደግሞ ኦባማ ሆኗል መሰል መድኃኒቱን እንደ መፍትሄ ያቀርባሉ። ዝብርቅርቅ ፖለቲካቸው ከሰላማዊ ትግል እስከ ጸሎትና ጭፍን ፍቅርን ያለውን አቅፎ ጠላትን ጠላት ማለት ተስኖት ሲባዝን ለአረመኔ ወያኔ ሰለባ ሆኖ ህዝብንም ያስጠቃል። ታሪክን መካድ፣ በደም የተገበየውን ተመክሮ ማክቸልቸልን ትተው ግብዝነትን በትሑትነት ተክተው በነበረ፣ ያልተማረና ድሃ የሚሉትንም ህዝብ መናቁን ትተው በነበረ፣ አሜሪካና ባዕዳንን መለመኑን ትተው በህዝባቸው መመካትን ተምረው በነበር፣ ትግላችን በተደጋጋሚ ለወያኔ ሰለባ ባልሆነ ነበር። ተንበርክኮ ጸሎት ተነጥፎ ልመና ለአምላክ ከሆነ እንጂ ለሰው ማይሰራ፣ ጎንበስ ያሉለት ሰው ልመና የበዛበት መርገጥ መቅበር እንጂ ማዘን አይመጣለት የሚለውን ጎህ ሲቀድ የተረዳው ትውልድ ግን ጠላትን ታግሎ አለፈ፣ ታሪክን ጻፈ እንጂ ራሱንም አገርንም አላዋረደም። ማን ያውራ የነበረ ብለን ደጋግመን ላልነበሩት ግን ትረካ ለሚቀናቸው ልናሳስብ እንደሞከር ነው። ያ ትግል መሬት ላራሹ ዴሞክራሲ ለህዝብ ብሎ የተነሳው በባዕዳን ተቀስቅሶ ወይም ስርዓት አልበኝነት ተጠናውቶት ወይም ያኔ አገዛዙ ይል እንደነበረው ጃንሆይ ያበሉት ቲማቲም እንቁላልና ብስኩት አጥግቦት አልነበረም። የጋሪና ፈረሱን ቦታ የሚቀያይሩ ያ ትውልድ የባደር ህይወት በመጀመሪያ ያዘ ሲሉ፣ ሀቁ ግን ያ ትውልድ በአገሪቷ የነበረውን ኋላ ቀር ስርዓትና ግፉን ሲገነዘብ ላስተማረው ህዝብ መብትና ክብር ሊታገል ከወሰነ በኋላ ነው ወደ መንገድ መሻቱ የተሰማራው። ለባድ ህይወት ሎሌ ሆኖ አገር ሊበጠብጥ የተነሳ ሳይሆን ለብዙሃኑና ለአገሩ በመቆርቆር አፋኙንና ብዙሃኑን ጢሰኛና ሁለተኛ ደረጃ ዜጋ አድርጎ ይበዘብዝ የነበረውን ስርዓት ሊያስወግድ የተነሳ ነበር። ሲነሳም መሬት ላራሹ ድህነት ወንጀል አይደለም፣ አርሶ አደሩ በግብር አይወገር፣ የህዝብ ዴሞክራሲያዊ መብት ይከበር ብሎ ተነሳ እንጂ ሌላ ከሀገርና ወገን ጥቅምና ፍላጎት ጋር የተቃረነ መፈክር አንግቦ አልታገለም። እንቅስቃሴው ድጋፍ ያገኘው ኢህአፓም የህዝብን ድጋፍና ፍቅር ያተረፈው የህዝብ ጥያቄን አስቀድሞና አንግቦ በመነሳቱ ነው። በዚያን ወቅት ቀርቶ ዛሬም ቢሆን ለውጥን ፈላጊ ኃይል ስርዓቱን ከአሜሪካ ሊያገኝ ይችላል የሚሉ የኢትዮጵያን ታሪክ ችግርና መፍትሄን በተመለከተ በቂና ጥልቅ ግንዛቤ ያላቸው ናቸው ማለት ለእኛ ያስቸግረናል። በመሆኑም ያ ትውልድ አገሩን ወዶ ህዝቡን አፍቅሮ እንደ ዛሬዎቹ አስመሳዮች ሆዱን ሳያስቀድም እንደ ዛሬዎቹ ፈሪለናቶች በፍርሃቱ ሳይሸነፍ በጀግንነት መስዋዕትነትን ተቀብሏል። እምነቱ ለሀገሩ መፍትሄ መንገድ ሆኖ አገለገለው እንጂ በተጨባጭ የምናቀው ታሪክ ያ ትውልድ ማንንም ሆነ ምንን ከሀገሩና ከወገኑ አላስቀደመም ብሎ ይመሰክራል። ያፓም ቢሆን ከሀገሩ በፊት ባዕዳንን ወይም ውሱን ድርጅታዊ ጥቅምን አስቀድሞ በነበር ምናልባትም የስልጣን ባለቤት ሆኖ ዛሬ ህዝብ ላይ በተፈናጠጠ ነበር። የኤርትራን ቅኝ ግዛትነት ተቀብሎ በነበር፣ ደርግ ለስልጣን ሲያባብለው እሺ ብሎ ባንዳነትን መርጦ በነበር፣ ቻይና መንግስቱ ኃይለማርያምን ስትደግፍ ቻይናን ተከትሎ ትግሉን ቢያቆም ወያኔ እንዳደረገው ሁሉ ሰፊ የኢትዮጵያ መሬት የምዕራብ ሶማሊያ ነው ብሎ በመፈረም የዚያድ ባሬን ድጋፍ ቢያገኝ ኑሮ ሱዳን ያዘዘውን ሁሉ እንደ ወያኔ ተቀብሎ ድልድይ ማፍረስ፣ የሱዳን ተቃዋሚዎችን አሳልፎ መስጠት፣ የአገር ዛፍን ማስጨፍጨፍ ወዘተ ተገኝቶ በነበር፣ ወያኔ በአሜሪካ ትዕዛዝ ረሃብተኛውን ወደ ሱዳን አጓጉዞ እንዳስፈጀውና ለስንዴና ዶላር እንደቀየረው ሁሉ አሜሪካ ሲያዘው የአገርና የህዝብን ጥቅም አሳልፎ ሰጥቶ በነበር፣ የዛሬ ፖለቲከኞች እንደሚሉት ግትርነትን ትቶ ብልጥ ቢሆን ኑሮ ለሊቢያው ጋዳፊ ኢትዮጵያ አረብ አገር ናት ወደ አረብ ሊግም እናስገባታለን ብሎ ቃል ቢገባ ኑሮ ምናልባትም ለስልጣን ተበቃ ነበር። ግን በኩርናውን ሽጦ ለስልጣን ቢበቃ ለህዝብ የሚበጅ ኃይል አይሆንም ነበር። ኢህአፓ ደግሞ ለህዝብ ስርየትና ለዲሞክራሲ መስፈን እንጂ ለራሱ የግል ጥቅም ስላልታገለ የካሃዲን ምርጫ መቼም አልተቀበለም። ሀቀኛ ታሪክን ስንቃኝ ያ ትውልድም ሆነ ኢህአፓ በየትኛውም ጊዜ ለስልጣን ሲሉ ለግል ጥቅም ሲሉ ፈርተውና ተርበድብደው አገራዊ ቃል ኪዳናቸውን አላፈረሱም። ለባዕድ ሀያል ሆነ ለአገር ውስጥ እብሪተኛ አገዛዝ አላጎበደዱም፣ ታግለው ተሰዉ እንጂ። ይህ ነው ዋናው ሀቅ። የዛሬዎቹን የታሪክ በራጆች ከትላንቱ ጀግና ትውልድ የሚለየው ግፍ ያስችላል ሲባል ዘመኑ አለፈና ሞት ይሻለኝ ማለት ከምላስ ጠፋና ተጎንብሶ መጫን፣ መወቀጥ፣ መረገጥ ተወዶ ታቀፈ ተመርጦ መሰንበት። የህዝብ አብዮት በምርጥ መኮንኖች ተቀምቶ ፋሽስታዊው ጽልመት በሀገር ላይ ቢሰር ቀና ቀና ሲል ኢህአፓ ከጭቁኖች ጋር ሆኖ ሊታገል ሲነሳ ለብሪተኛው የመኮንኖች ቡድን አማካሪ ደጋፊ ጋሻ ጃግሬና አልፎም አራጭ ነፍሰ ገዳይ የሆኑ ዛሬ ያን ትውልድ ሆነ ኢህአፓን ሊወነጅሉ ሊፈቀድላቸው አይችልም። የአገርን ጥቅም በማስቀደም ኢህአፓ ካረዱትና ከጎዱትም ጋር ቅራኔን ወደ ጎን ትቶ በጋራ ትግል ሊሰለፍ የሞከረ ቢሆንም በህዝብና በአገር ላይ ወንጀል በደል የፈጸሙ ሁሉ ለትላንቱ አጸያፊ ድርጊታቸው ይቅርታ ከህዝብ መጠየቅ ቢቀር ተመልሰው ያን ትውልድ ማንቋሸሽና መክሰስ ሊፈቀድላቸው ከቶም አይገባም። ኢትዮጵያ ሀገሬ ሞኝነሽ ተላላ ተብሏልና በሚል ዝምታው ቀርቶ ባንዳው ሲሾምና አርበኛው ሲቸርቸር የቆየው የታሪክ ምጸት ማክተም እንዳለበት መታወቅ አለበት። ክህደትና ወንጀል ያዋጣል የሚል ቅርስ መተላለፍ የለበትምና ትውልድን የፈጀው አረመኔው አገዛዝ ሆኖ ሳለ የታገሉትን ባስፈጁ ለመክሰስ መሞከር ጸያፍ ነው። 1 ሚሊዮን ኢትዮጵያዊ በፋሽስት ኢጣሊያ የተፈጀው አርበኞች ስለታገሉ ሳይሆን ስላስፈጁት ሳይሆን ሙሶሎኒ ፋሽስት አረመኔ ስለነበረ ነው። ህዝብ ለመብቱ ለአገሩ ሲታገል ባረመኔ አገዛዞች መገደሉና መጠቃቱ አይቀሬ ነው። የመስዋዕት አልባ ትግል ፕሮፌሰሮች ከልፈፋ ባሻገር ለዚህ ተአምራዊ መፍትያቸው ግንባር ቀደም ሆነው መስዋዕት አልባ ትግልን ታግለው አላሳዩንም። በተቃራኒው ሰበካቸው ተገዙ፣ ተንበርከኩ፣ ሰልጥኑ፣ ብረት አታንሱ፣ ተንበርከኩ፣ እየተገዙ ጠባይ አሳምሮ መታገል የሚል ቅብጥርጥር ነው። ከወያኔ እኩል ቀለዱብን ብንል የተሳሳተ አይሆንም። ያ ትውልድ አፍሪካሪክን ትቶ አልፏል። ያንም ዛሬም የሚታገለው ይሀባም የዚህ ቅርስ ንጸብራቅ ሆኖ አሁንም አለ። ያ ትውልድ ካገዛዙ ጋር በጥቅ በንግድ በዶሮ ርቢ በፕላስቲክ ፋብሪካ በሆቴል ንግድ በቤት ኪራይ ወዘተ የተያያዘ አልነበረም። ያ ትውልድና የዚያን ጊዜ ድርጅት መሪዎች ከህዝብ ጎን በሁሉም መስክ የተሰለፉ ነበሩና እይታቸው ህዝባዊ እንጂ ከላይ ወደ ታች አልነበረም። ህዝብ ሲነሳሳ ከገዢዎች እኩል ስጋት አልገባቸውም። ለገዢው ክፍል ቀውጢ ቀን መጣበት ብለው ፈነደቁ እንጂ ነገሮች ከቁጥጥር ውጭ ሊሆኑ ነው ብለው ባዕዳንን ማማከር አልገቡም። ሁኔታው ሲጠጥር ከፎቅ ተወርውረው ተሰው እንጂ መርዝ ጠጥተው ሞቱ እንጂ ካገዛዙ ለመታረቅ አማላጅ አልፈለጉም። በጠላት ላይ ተፉ እንጂ ሰፊው ህዝብ ሊገባበት በማይችልበት ሆቴል ከህዝብ ጠላት ጋር አብረው ውስኪ እየጠጡ ጭውውትን አልመረጡም። ኢህአፓ ወያኔን ከ1967 ዓመተ ምህረት ጀምሮ ታገለ እንጂ አላቀፈውም። ልጄ ወገኔ አላለውም። ወያኔ ኢህአዴግ ብሎ ጭንብል ሲያጠልቅ አጋለጠ እንጂ የትግራይ ምሽት ብሎ በዋሽንግተን ገንዘብ አምጡ ሲል ወያኔ በጠራው ሂዶ ገዳሪፍ ሱዳን የተሰራን ሰፌድ በብዙ መቶ ዶላር እየገዛ ለወያኔ ድጋፉን አልሰጠም። ከወያኔ ጋር በቆጠኝነት አልተጫጨም። ስልጣን አልተካፈለም። ህዝብን በተለይም አማራውን አልዘለፈም። ማን ታገለ? ማን ተሰዋ? ማን አገርን ረስቶ የግል ኑሮውን ኖረ? ማን ለወያኔ ጊዜ ይሰጠው አለ? ወያኔ በኢህአፓ ጓዶች በህዝብ በአዲስ አበባ ተማሪዎች ደም ላይ ተረማምዶ የስልጣን ባለቤት ሲሆን ማን አጨበጨበ? አብሮ ተደራጀ? ማን ጠበበ? ማንም ቢያለ ተቃወመ? ማን በነ ፕሮፌሰር አስራት ላይ ፈረደ? ማን በንጹሃን ደም ከወያኔ ጋር ሆኖ ታጠበ? ማን ስንቱን አገር ወዳድ ገደለ አስገደለ? ሂሳብ ይወራረድ ቢባል ሲያንስ ነው። መልስ ያሻዋል። ያለፈው አለፈ ብንል ደግሞ ባለፈው በአገርና በወገን ላይ ወንጀልና በደል የፈጸሙ ዛሬ አይናቸውን በጨው አጥበው ጸንቶ የታገለውን ከፋይ ሲሆን ወይም ይባስ ብለው የህዝብን የነጻነት ትግል እኛው ጉዶቹ እንብራው ሲሉ ዝም ብሎ ማለፉ የምንችለው ሸክም ሊሆን አይገባም። ከህዝብ መከራ ሁሌም ተጠቃሚ ሆነው የሚያሾፉ ምስጦችን ማጋለጥ ዛሬም ነገም አገራዊ ግዴታ ነው። ምነው አተቆጣችሁ ደመመራራ ሆናችሁ ለሚሉት ምላሻችን ምነው አንቆጣ አንጤስ? የፈሰሰው እኮ የህዝብ ደም ነው። እየጮች ያለችው ውዲቷና አንዲቷ አገራችን ኢትዮጵያ እኮ ናት የሚል ይሆናል። ደግመን ደጋግመን ታሪክ አይካድ ያጠፉ ይቅርታ ይጠይቁ ስንል ይህ ካልሆነ ዛሬ የያዝነው ትግል ወደፊት ለመሄድ ስለማይችል ብቻ ነው። ትላንትን ረስተን ወደ ነገ መሮጥ ካዋጣ ሁላችንም ወዳለፈው አይናችንን መመለሱን ለአገር ብለን በተውን ነበር። ግን ይህ ትክክል አይደለም። ታሪክ በራዦች የሚደብቁት ወይም የሚያበላሿቸው መሠረታዊ ሐቆች አሏቸው። የኢትዮጵያን ታሪክ የሚክዱት ወያኔዎችና ጠባቦች ግን ጠላና ክፍፍልን እቅዳቸውን ሊያጠልቁ ነው። ትናንትን እርሱና ዛሬ ተቃዋሚ ወይም ነጻ አውጪ በሉን የሚሉ ደግሞ ወንጀላቸውን ደብቀው በአዲስ መልክ ያንኑ መከራ ሊጭኑብን ስለሚያልሙ ነው። የወያኔን አገዛዝ በሁሉም መልኩ የደገፉና ኃላፊ ተባባሪ ሆነ ወንጀል የፈጸሙ ለፈሰሰው ደም ሁሉ ተጠያቂነት ያለባቸው የወያኔ ቀንደኛ ሹመኞች፣ የአርባ ጉጉ በደኖ ነፍሰ ገዳዮች፣ ስንቱን ንጹሕ ዜጋ ደብዛውን ያጠፉና ጦርነት ሊሰሩብን የፎከሩብን ጠባቦች ለነ ፕሮፌሰር አስራት፣ አሰፋ ማሩ፣ ለጋይን ተስፋዬ ታደሰና ስንቶቹ ሕይወት መጥፋት ተጠያቂዎች፣ ለአንዋር መስጊድ አደባባይ ኢየሱስ ምስራቅ ወለጋ ሰለባዎች ሁሉ መጠየቅ ያለባቸው ወንጀላቸውን አምነው ሕዝብን ይቅርታ ሳይጠይቁ ከሕዝብ ጎራ መደባለቃቸውን በማንኛውም ሃይማኖት ቢሆን መቀበል አይቻልም። ክርስቲያን ነኝ ባይ ግለሰብ ደግሞ እኛ በምናውቀው ለወንጀሉ ለጥፋቱ ንስሐ ይገባል፣ ቁንጫ ቀማልና ቱሃን በፈላበት ገዳም ይዘጋል ይራባል ተውነቱ ሊቀጣል እንጂ የተቃዋሚ መሪ በሉኝ ብሎ ከአዲስ አበባ አሜሪካ ሄዶ ሲቀናጣ ወይም ሰባኪ ቄፎኛለሁ ብሎ የአሜሪካ ቱሪስት ሲሆን አላየንም ነበር ማየትም አንፈልግም ዋልድባና ዝቋላ በላስ ቬጋስ ተተክተዋል ካልተባለ በቀር ለወንጀለኛ መደበቂያ የሚሆኑ የሃይማኖት ተቋሞችና የፖለቲካ ድርጅቶችም የሚከበሩ ሊሆኑ አይችሉም ትግላችን አግባብ ያለው አቅጣጫን ይዞ እንዲጓዝ ከተፈለገ በፈሪዎች ሊመራ አይችልም ፈሪ አይኑር የሚል መፈክር ማጮሁ ስህተት ቢሆንም ቡካን የታጋይ ድርጅት መሪ ሊሆን አይችልም አይገባውም ፈሪ ተለይ ነጋሪት መደለቅ አለበት ትግላችን ድል እንዲቀዳጅ የሚችለው በወንጀለኞችና ያለውን ስርዓት በአዲስ መልክ ሊቀጥሉ በሚመኙ ሲመራም አይደለም ነፍሰ ገዳዮችና ወንጀለኞች ንስሐ ሳይገቡ በሽፍንፍን ዛሬ የትግል አባወራ ሊሆኑ ከተነሱ ያለፈው ብሶ ይቀጥላል እንጂ ለውጥ አይመጣም ወንጀለኛ ወገድ ተለይ ጥሩምባ ይነፋ ታሪክ አይበረስ ስንል በራዦች በግርግር የበላይነትን ይዘው መከራችን ቀጣይ እንዳይሆን በሚል ነው ያ የታገለውና አኩሪ ታሪክ ጽፎ ባለፈው ትውልድ ላይ ጨፍን ዘመቻ የከፈቱት ሁሉ ለአገር የሚበጅ ስምሪት አልተያያዙም የቆሸሸ ታሪካቸውን በንስሐ እንዲያጸዱ መጠየቅ አለባቸው ይህን ማለት ቂም አይደለም የገለማውን አገዛዝ ስንታገልና ለመታገል ራሳችንም መጽዳት ስላለብን ነው አለበለዚያ የጠገበውን ቀበሮ በተራበ ጅብ ለመተካት መጣሩ የሚጠቅመን አይሆንም በአቋማቸው ጸንተው ለአገርና ለወገን ብለው ሕይወታቸውን የሰጡትን የምናከብረው ከሃዲዎችን በማግለልና በማራቅ ብቻ ነው ወያኔን እምቢኝ ብለው ሕይወታቸውን የሰጡትን ፕሮፌሰር አስራትን የምናከብር ከሆነ ደግሞ ከደርግም ከወያኔ ያደሩትን ሌላ ፕሮፌሰር ማክበር አንችልም ለአገር ብሎ ከፍተኛ መሥዋዕትነትን የከፈለ ትውልድንና የአባንም እያወገዝን ትላንት ከወያኔ ጋር ሆነው አገራችንን ያጠፉትን መሪ ብለን ልናስብ ከተነሳን አሳዛኝ ዜጎች መባላችንና መሆናችንም የሚቀር አይደለም ታሪካችንን ከበራዦች ነቅተን መጠበቅ ያለብን የነገ ድላችን ዋስትናና መሠረት ስለሆነ ነው ታሪኩን የረሳ ስህተቱን ይደግማል መስዋዕት የሆነ ዜጋን የዘነጋ አገር ሻጭ ባንዳውን ያወድሳል ለዚህም ነው ከረረ መረረ ዝም በሉ ያለፈው ይረሳ ስልጡን ፖለቲካ አዲስ ቅኝት ወዘተ የሚሉትን ሁሉ አንደበታችንን ሳይዘጉን ታሪክ አይበረዝ ጀግናም አይረሳ ባንዳም አረኛ አይባል ወንጀለኛም ንስሐ ሳይገባ ከህዝብ ጎራ አይደባለቅ ባንዳና አንጃ ይገለል የታገለውና የተሰዋውም ትውልድ ታሪክ አይካድ የምንለው ለዚህም ነው ለሁሉም ታሪክ ላይ ቀላጆች ሌባጣት ቀስረው ባሰት የከሰቱ ለሐቅ የቆሙትን በውሸት ያጠቁ ሌሊቱ ሲነጋ ሁሉም ተጋለጡ በባዕድ መዲና አልቻሉም ሊጠፉ የሐሳዌ መሲህ ታሪክ ሁሌም ክፉ የምንላቸው
ከድሞ የታገለ በቃይ ተፋላሚ ታጎኛ ታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነት በቅርብ ያስከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋን ግንባርክን አሳየ
ግንባርክን አሳየው 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 ግንባርክ